ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
My fellow Americans, this morning our nation is overcome with shock, horror and sorrow.
ወገኖቼ አሜሪካውያን በዚህ ጠዋት ሀገራችንን ድንጋጤ ችብርና ሐዘን ጠዋታል።
And then we need to stop the hatred and the racism and the intolerance and the fear-mongering.
በመላ ሀገራችን እጅግ ከፍተኛ ከሆነው የስልጣን መንበር ጭምር የሚወጣውን ጥላቻ፣ ዘረኛነት፣ አለመቻቻልና ፍርሃት መንዛት ማስቆም አለብን።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ቴክሳስና ኦሃዮ የደረሱትን የጅምላ ግድያዎች ተከትሎ ከተናገሩት የተወሰደ ነው።
እርሳቸውን ተከትሎ የሰማችኋቸው ደግሞ ዲሞክራቱ የፕሬዝዳንታዊ ምርጫ ተፎካካሪ ቤቶ ኦሩርክ ናቸው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ከአሜሪካኖቹ ጋር በስካይፕ በጉግል ሃንጋውት ግንኙነታቸውን ጀምረናል። በዚሁ እንዲቀጥሉና ጅማ ዓለማችን ተባብረው የዓለምን ችግሮች የኢትዮጵያንም ሆነ የአሜሪካን የኮሚኒቲ ፕሮብሌም እንዲፈቱ በቴክኖሎጂ እየሰሩ ምክንያቱም ሁለቱም የተለያዩ ዓለም የሚኖሩ ሴት ልጆች አንድ አይነት ቋንቋ ይናገራሉ ማለት ነው፣ ኮዲንግ ኮምፒውተር ላንጉጅ።
ወይዘሮ ቤተልሔም ግሮንበርግ ይባላሉ። በዩናይት ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች አገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቋል። ይህንኑ አስመልክቶ ከሰጡት አስተያየት የተቀረበ ነው፣ ቆየት ብሎም ይቀርባል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርካታ ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ሐምሌ 30 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳኝ ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ዜናዎችን እናሰማለን። የፌዴራል ከፍተኛ ፍርድ ቤት ቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ኃላፊ የነበሩት ኮሎኔል ቢንያም ተወልደ በዋስ እንዲፈቱ ተፈቀደ። ውሳኔው ተግባራዊ የሚሆነው ከአስር ቀናት በኋላ እንደሚሆን ታውቋል። መለስካቸው አመሃ ዝርዝር ዘገባ ያሰማናል።
አቃቤ ሕግ በሙስና ወንጀል ክስ የመሰረተባቸው የኢንፎርሜሽን መረብ ደህንነት ኤጀንሲ የቀድሞ ምክትል ኃላፊ አቶ ቢንያም ተወልደ የዋስ መብታቸው ተፈቀደላቸው። በ30,000 ብር ዋስትና ጉዳያቸውን በውጭ ሆነው እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ቢወስንም አቃቤ ሕግ ተከሳሽ በተከሰሱባቸው ጉዳዮች ቢፈረድባቸው ከ10 ዓመት በላይ ቅጣት ሊያስጥልባቸው ስለሚችል የዋስትና መብቱ ሊፈቀድ አይገባም ሲል ተቃውመዋል። አቃቤ ሕግ በውሳኔው ላይ ይግባኝ እንደሚያቀርብ አመልክቶ የውሳኔውን ግልባጭ ከፍርድ ቤት ለማግኘትና ይግባኝ ለማለትም 10 ቀን ተፈቅዶለታል። በዚህም መሠረት ፍርድ ቤት ለተከሳሽ ዋስትና መብታቸው እንዲከበር ቢፈቅድም አቶ ቢንያም ተወልደ ለ10 ቀናት በማረፊያ ቤት እንደሚቆዩ ታውቋል። አቃቤ ሕግ ከወራት በፊት በከባድ የሙስና ወንጀል ክስ ከመሠረተባቸው ተከሳሾች አንዱ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የፓኪስታን ጠቅላይ ሚኒስትር ኢምራን ሃን የተባበሩት መንግስታት ድርጅት የጸጥታው ምክር ቤትን ላካተቱ የሚመለከታቸው ክፍሎች ሁሉ ስሞታ እንደሚያቀርቡ ዛሬ ተናገሩ። ጠቅላይ ሚኒስትሩ ይህን ያሉት ህንድና ፓኪስታን ይገባኛል የሚሉት የካሽሚር ክልል የነበረውን ልዩ ቦታ ህንድ በሻረች ማግስት ነው። ህንድ እንደ አውሮፓውያን የዘመን አቆጣጠር በ1949 ዓ.ም በወጣው ህገ መንግስቷ ላይ ለጃሙና ለካሽሚር የውስጥ አስተዳደር መብት የሚሰጥ ልዩ አንቀጽ አስፍራለች። በሰፈረውም አንቀጽ መሰረት የካሽሚር ክልል የራሱን ህገ መንግስትና ባንዲራ የማውጣት ከውጭ ጉዳይ ከመከላከያና ከኮሚኒኬሽን ጉዳዮች በስተቀር በሌሎች ነገሮች ሁሉ በነጻነት የመስራት መብት ይሰጠዋል። ይሁንና በሂንዱ ብሔርተኛ የሚመራው የህንድ መንግስት ትላንት በአገሪቱ ህገ መንግስት የሰፈረውን ይህን አንቀጽ ሰርዟል። ፓኪስታን ጠቅላይ ሚኒስትሩ በአስቸኳይ ለተጠራው ምክር ቤት ስብሰባ ሲናገሩ ታዲያ የህንድ እርምጃ ሙስሊሞች በሚበዙበት ካሽሚር የሚካሄደውን አመጽ ያባብሳል። ውጥረቱም በሁለቱ የኒውክሌር መሳሪያ ባለቤት በሆኑ አገሮች መካከል ሌላ ጦርነት ሊቀሰቅስ ይችላል ብለዋል። አያይዘውም የፓኪስታን መሪ ግጭት ቢነሳ ውሎ አድሮ የኒውክሌር መሳሪያ ወደ መጠቀም ሊያመራ እንደሚችልም ካሳሰቡ በኋላ ዓለም ለከፋው ሁኔታ ተዘጋጅቶ ይሆን ሲሉ ጠይቀዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ተኩስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙ ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። ይሁንና ትራምፕ ጥብቅ የመሳሪያ ቁጥጥር እንዲደረግ እየጠየቁ አይደለም። ፕሬዚዳንቱ የሚያሰሙት ጸረ ፍልሰት በተለይም በሜክሲኮ ተወላጆች ላይ የሚያሰሙት ልፈፋ በሀገሪቱ ለሚታየው መርዛማ ድባብ አስተዋጽኦ አድርጓል ለሚሉት ነቃፊዎችም ምላሽ አልሰጡም። ፕሬዚዳንት ትራምፕ ትላንት በዋይት ሀውስ ቤተ መንግስት ይህን ያሉት በ13 ሰዓታት ልዩነት በኤልፓሶ ቴክሳስና በደይተን ኦሃዮ በተፈጸሙ የገፍ ተኩሶች ቢያንስ 31 ሰዎች ከተገደሉና ብዙ ከቆሰሉ በኋላ ነው። በኤልፓሶና በደይተን የገፍ ተኩስ የከፈቱት ብቸኛ ግለሰቦች ናቸው። ትራምፕ አያይዘውም ሀገራችን ዘረኝነትን፣ አለመቻቻልንና የነጮች የበላይነት እምነትን በሙሉ ድምፅ ማውገዝ አለባት ብለዋል። ባለፈው ቅዳሜ ከሜክሲኮ ጋር በሚዋሰነው የአሜሪካ ድንበር ላይ ባለው ኤልፓሶ በሚገኘው የዎልማርት መደብር ላይ በገፍ ተኩስ በመክፈት ተጠርጥሮ የተያዘው ሰው ማኒፌስቶ ጥላቻን እንደሚያንጸባርቅ መሰረት በማድረግ ነው ፕሬዚዳንቱ ይህን ያሉት።
አሜሪካዊቷ ታላቋ ብዕረኛ ሎሬት ቶኒ ሞሪሰን በ88 ዓመታቸው አረፉ። የአሜሪካ ዘመናዊ ስነ ጽሑፍ አፍላቂ ታላቅ ደራሲ ቢላቭድ ወይም ተወዳጅ ሶንግ ኦፍ ሰሎሞን ማለትም የሰለሞን መዝሙር የሚሉና ሌሎች በርካታ የአድናቆት ስነ ጽሑፎቻቸው የአሜሪካን ስነ ጽሑፍ ቀይረዋል ሲሉም ሲሞገሱ ኖረዋል። አድማጮች በ ቶኒ ሞሪሰን ሕይወትና ስራ ላይ ሰፋ ያለ ዝግጅት በነገው ምሽት እናቀርባለን።
አድማጮች ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጆን ቦልተን ሀገራቸው በቬኔዙዌላ ላይ ሙሉ የኢኮኖሚ ማዕቀብ በጣለች ማግስት ዩናይትድ ስቴትስ በማንኛውም የፕሬዚደንት ኒኮላስ ማዱሮን መንግስት በሚደግፉት ላይ ማዕቀብ መጣል ትችላለች ብለዋል። ፕሬዚደንት ዶናልድ ትራምፕ ትላንት ዩናይትድ ስቴትስ ያለው መላ የቬንዙዌላ ንብረት እንዳይንቀሳቀስ የሚያግድ ትዕዛዝ ፈርመዋል። ቦልተን ዛሬ ፔሩ ሊማ ላይ ስለ ቬንዙዌላ በተደረገው የመሪዎች ስብሰባ ሲናገሩ ዩናይትድ ስቴትስ ከቬንዙዌላ ጋር መስራት የሚፈልጉ ወገኖች እንዲጠነቀቁ መልእክት እያስተላለፈች ነው ብለዋል።
ሰሜን ኮሪያ ዛሬ ማለዳ ላይ አዲስ ዙር የቦለስቲክ ሚሳይሎችን ተኩሳለች። በያዝነው ሳምንት የሚጀምረው የዩናይት ስቴትስና የደቡብ ኮሪያ ወታደራዊ ልምምድ ምላሽ ነው የተባለ አዲስ ጎዳና ልወስድ እችላለሁ ስትልም ሰሜን ኮሪያ አስጠንቅቃለች። ሰሜን ኮሪያ ሁለት የአጭር ርቀት ቦለስቲክ ሚሳይሎችን የተኮሰችው ከደቡብ ሆዋይንግ ክፍለ ግዛት መሆኑን የደቡብ ኮሪያ ኤታማዦር ሹም ባወጡት መግለጫ ጠቁመዋል። ሚሳይሎቹ 450 ኪሎ ሜትሮች ርቀት ተምዘግዝገው ወደ ሰማይም 37 ኪሎ ሜትር ከፍታ መድረሳቸው ታውቋል። ሰሜን ኮሪያ ከሁለት ሳምንታት ባነሰ ጊዜ ውስጥ አራት ዙር የአጭር ርቀት ቦለስቲኮች ሚሳይሎችን አምጥቃለች ወይም ተኩሳለች።
በመጨረሻም ሆንግ ኮንግ ውስጥ ከሁለት ወራት በላይ ለሆነ ጊዜ ሲካሄድ የቆየው ከባድ ተቃውሞ ከተማይቱን ማሽመድመዱን መሰረት በማድረግ ቻይና ለተቃውሞ ሰልፈኞቹ ከባድ ማስጠንቀቂያ ሰጥታለች። የቻይና መንግስት የሆንግ ኮንግና የማካዎ ጉዳይ ጽህፈት ቤት ቃል አቀባይ ያንግ ዋንግ ዛሬ ቤዥንግ ውስጥ ለጋዜጠኞች በሰጡት መግለጫ የከባድ ተቃውሞ ሰልፈቹ መሪዎች ከቅጣት እርምጃ እንደማያመልጡ ተናግረዋል። ለሳምንታት ያህል ሲካሄዱ የቆዩት ከባድ የተቃውሞ ሰልፎች የገንዘባዊ ተቋማት ማዕከል በሆነችው ሆንግ ኮንግ የከፋ ፖለቲካዊ ቀውስ አስከትለዋል። እንደ አውሮፓ አቆጣጠር በ1997 ዓ.ም ብሪታንያ ለቻይና ካስረከበቻት ወዲህ ሆንግ ኮንግ ይህን ያክል የከፋ ቀውስ ገጥሟት እንደማያውቅ ተዘግቧል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አረንሽ ፍሳየንን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱ ሁለቱን ለቅምሻ እናሰማችሁ።
በእውቀት በሽብር መግባባት ይቻላል። በእውቀት በሽብር በጥላቻ ሰላምን ማንገስ ሰላምን ማምጣት ፈጽሞ አይቻልም።
ብፁዕ አቡነ አብርሃም የባህር ዳርና አካባቢዋ አገረ ስብከት ሊቀ ጳጳስ ናቸው። ይህን ንግግራቸውን ያሰሙበትን መድረክ ጨምሮ ሙሉ ዝግጅቱ ቆየት ብሎ ይቀርባል። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቴክሳስ፣ ኤልፓሶና ኦሃዮ ደንተን ከተሞች ተከትሎ አሜሪካውያን ዘረኝነትን፣ ጥላቻንና የነጭ የበላይነት አመለካከት እንዲያወግዙ ተማጸኑ። ይሁን እንጂ ተቃዋሚዎቻቸው ዲሞክራቶች በበኩላቸው የጥላቻን ስሜት ያራባውና ሕዝብን የከፋፈለው ፕሬዚዳንቱ ዘርንና ኢሚግሬሽንን አስመልክተው የሚናገሩት ነው በማለት ነቅፈዋቸዋል። የቪኦኤው ጂም መለን ተጨማሪ ያለው ቆንጅታዬ ታቀርበዋለች።
ፕሬዚደንት ትራምፕ ቴክሳስና ኦሃዮ ክፍለ ግዛቶች ውስጥ ባለፉት ቀናት ስለደረሱት የጅምላ ፍጅቶች ትናንት በዋይት ሀውስ ንግግር ያደረጉት ሀዘን በተላበሰ መንፈስ ነበር።
My fellow Americans, this morning our nation is overcome with shock, horror, and sorrow.
ወገኖቼ አሜሪካውያን በዚህ ጠዋት ሀገራችንን ድንጋጤ፣ ሽብርና ሀዘን ውጠዋታል።
ፕሬዚደንቱ በንግግራቸው በአእምሮ ጤና ጉዳዮች ላይ አትኩረዋል። ኢንተርኔትና የኃይል ድርጊት የሚያንጸባርቁ የቪዲዮ ጨዋታዎች የሚደቅኑትን አደጋ ጠቅሰውም አስጠንቅቀዋል። አዲስ የጦር መሳሪያ ቁጥጥር እርምጃ ይወሰድ እንደሆነ ግን እምብዛም ያሉት የለም። በሀገሪቱ በቅርብ ዓመታት ስለሚስተዋሉት ሁኔታዎችም ለማሳሰብ ሞክረዋል ፕሬዚደንቱ።
In one voice, our nation must condemn racism, bigotry and white supremacy.
ሀገራችን በአንድ ድምጽ ዘረኝነትን፣ ጥላቻንና የነጭ የበላይነት አመለካከትን ማውገዝ አለባት። እነዚህ የክፋት ርዕዮተ ዓለም አስተሳሰቦች ድል ሊመቱ ይገባል። ጥላቻ አሜሪካ ውስጥ ቦታ የለውም። ጥላቻ አእምሮን ያጣምማል፣ ልብን ይቦረቡራል፣ መንፈስን ይሰልባል።
ቴክሳስና ኦሃዮ ውስጥ ከደረሱት የጅምላ ግድያዎች ተከትሎ ታዲያ በርካታ ዴሞክራቶች ፕሬዝደንቱንና ንግግሮቻቸውን እያወገዙ ናቸው። የቴክሳሱ ዴሞክራት የመጪው ፕሬዝደንታዊ ምርጫ ተፎካካሪ ቤቶ ኦሩክ ፕሬዝደንቱ ከውጭ ሀገር የሚፈልሱ ሰዎችን በማጥቃት የሚያደርጉት ንግግር በሀገሪቱ ለሚታየው ክፍፍል አስተዋጽኦ አድርጓል ብለዋል።
And then we need to stop the hatred and the racism and the intolerance and the fear-mongering that we're seeing throughout this country.
በመላ ሀገራችን እጅግ ከፍተኛ ከሆነው የስልጣን መንበር ህዝብ አመኔታውን ከጣለበት አካል ጭምር የሚወጣውን ጥላቻ፣ ዘረኛነት፣ አለመቻቻልና ፍርሃት መንዛት ማስቆም አለብን።
በኤልፓሶ ዲሞክራቷ የዩናይትድ ስቴትስ ምክር ቤት አባል ቬሮኒካ ኤስኮባር ሁከቱ የሚቀጣጠለው በመርዛማው የፖለቲካ ድባብ ምክንያት ሊሆን ይችላል ብለዋል።
ዘረኝነት፣ ሌሎችን መጥላትና መናቅ ህይወት የሚያስከፍል መዘዝ ያስከትላል። ሰብአዊ ወገንህን ሰብአዊነቱን መግፈፍም እንዲሁ።
ፕሬዚደንት ትራምፕ ዘረንና ኢሚግሬሽንን በተመለከተ አወዛጋቢ አስተያየት የመስጠት ታሪክ አላቸው።
ለምሳሌም እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ቨርጂኒያዋ ሻርለትስቪል ከተማ ውስጥ በዘመነኛ ናዚ አስተሳሰብ አቀንቃኞች የተቃዋሚ ሰልፍ ላይ ስለተቀሰቀሰው ኃይል የቀላቀለ ግጭት የሰጡት አስተያየት ይጠቀሳል።
You had people and I'm not talking about the neo-Nazis and the white nationalists because they should be condemned totally.
ኒዮናዚዎቹንና የነጭ በላይነት አቀንቃኞችን ማለት አይደለም። እነሱ ሙሉ በሙሉ መወገዝ አለባቸው። ነገር ግን በዚያ ስብስብ ውስጥ ኒዮናዚም የነጭ በላይነት አቀንቃኝ ያልሆኑም ነበሩ። ጋዜጠኞች ግን በትክክል አይገልጿቸውም። በዚያኛውም ወገን አንዳንድ ጥሩ ሰዎች ነበሩ።
የፕሬዝደንቱ አማካሪ ኬሊያን ኮንዌይ በበኩላቸው የፕሬዝደንቱ የፖለቲካ ተቀናቃኞች ጉዳዩን ለራሳቸው ሊጠቀሙበት ፈልገው ነው በማለት ተከራክረውላቸዋል። የፖለቲካ ተንታኙ ካይል ኮንዲክ በበኩላቸው ፕሬዝደንቱ እንደ ፖለቲካ ሰው ዋናው መገለጫቸው በማናለብኝነት የፈለጋቸውን የሚናገሩ መሆናቸውና ለደጋፊዎቻቸው ያላቸው ታማኝነት እኮ ነው ይላሉ።
Asking Trump to be quote presidential in a traditional sense, you know, you might as well ask the man to be completely
Trumpin betelemedew melku inde president hunu bilo meteyek sewiyew yal hunutun hunu bilo inde meteyek ikotteral baka tsabayachew indezih new ይህ ደግሞ የደጋፊያቸውን ቁጥር ማሳደግ እንዳይችሉ አድርጓል።
በኋላኛው የጋለፕ የህዝብ አስተያየት ግምገማ መሰረት ፕሬዝደንቱ ያላቸው የህዝብ ድጋፍ መጠን 42 ከመቶ ሲሆን 54 ከመቶ ህዝብ የፕሬዝደንት ስራ አያያዛቸውን አልወደደላቸውም።
በዩናይትድ ስቴትስ የሚገኙ ለትርፍ ያልተቋቋሙ ድርጅቶች ሀገር ቤት ካሉ በጎ ፈቃደኛ ድርጅቶችና ግለሰቦች ጋር የተባበሩበት የሴት ተማሪዎች የኮምፒውተር ኮዲንግ ወይም ቅመራ ስልጠና ተጠናቀቀ። በእንግሊዝኛ መጠሪያው ዩኮድ ገርል የተሰኘ በአሜሪካ የሚገኝ ድርጅት በዚያው በተቋቋመ የኢትዮጵያ ሴቶች መብት ማዕከል ጋር በመተባበር ነው ከ23 የሁለተኛ ደረጃ ትምህርት ቤቶች ለተወጣጡ ተማሪዎች ስልጠናውን የሰጡት። በውጭ ሀገር የሚገኙ ሌሎች ኢትዮጵያውያንም በመሰለ የቴክኖሎጂ የክህሎት ሽግግር ተግባራት እንዲሳተፉ የሳይንስ እና የከፍተኛ ትምህርት ሚኒስቴር ዴታ ፕሮፌሰር አፈወርቅ ካሱ ጥሪ አቅርበዋል። በውጭ የሚኖሩ ኢትዮጵያውያን አገር ውስጥ ካሉት ጋር ከተቀናጁ የተለያዩ ክፍተቶችን የመምላት እድል ይኖራቸዋል ሲሉም ስልጠናውን ያስተባበሩ ወገኖች ተናግረዋል። እስክንድር ፍሬው ተከታዩን አድርሶናል።
የኮምፒውተር ኮዲንግ ወይም ቅመራ ስልጠናው ለ130 ታዳጊ ሴቶች የተበረከተ የክረምት ስጦታ ይመስላል። ከመደበኛው የትምህርት መርሃ ግብር ውጪ በዘርፉ ቀደምቶች በተሻሉ የመርጃ መሳሪያዎች በላፕቶፕ ስጦታዎች ታጅቦ የቀረበ ከ23 የአዲስ አበባ ሁለተኛ ደረጃ ትምህርት ቤቶች የተውጣጡ 130 ታዳጊ ሴቶች ለአምስት ቀናት በተካሄደው በዚህ ስልጠና ተካፍለዋል። የኢትዮጵያ ሳይንስና ከፍተኛ ትምህርት ሚኒስቴር ከአዲስ አበባ ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት እንደዚሁም መቀመጫውን በዩናይትድ ስቴትስ ካደረገውና ለትርፍ ካልተቋቋመው ዩኮድ ገርል ጋር በመተባበር ነው ስልጠናውን ያካሄዱት። የዩኮድ ገርል መስራችና ስራ አስኪያጅ ቤተልሔም አበራ ግሩንበርግ በሶፍትዌር ኢንጂነሪንግ ዘርፍ ተሰማርተው ከሁለት አስርት ዓመታት በላይ የሰሩ በቆይታቸውም አንቱ ለመባል የበቁ ባለሙያ ናቸው። ኢትዮጵያውያን ታዳጊ ሴቶች ወደ ሶፍትዌር ኢንጂነሪንግ ዘርፍ ለመግባት እንዲበረታቱ የሚያግዝ ስልጠና ለመስጠትም ነው በሳይንስና ከፍተኛ ትምህርት ሚኒስቴር ግብዣ ጭምር ከአሜሪካ ወደ አዲስ አበባ የመጡት። ወደ ሶፍትዌር ኢንጂነሪንግ ከገቡበት አጋጣሚ ጀምሮ የህይወት ልምዳቸውን ጭምር አካፍለዋል።
ኮምፒውተር ሳይንስ ለመጀመሪያ ጊዜ በማይነር 4 ኪሎ ዩኒቨርሲቲ ሲሰጥ ዶክተር ዲዳ መቅዲሳም እዚህ ይገኛሉ የመጀመሪያ ፕሮፌሰር። ከዛ ውስጥ ከስታቲስቲክስ ኤንድ ከማቴማቲክስ ዲፓርትመንት ተማሪዎችን አውጣተው ኮምፒውተር ሳይንስ ዲግሪ በፓይለት ደረጃ እንዲጀመር አደረጉ። ከዛ ውስጥ ሁለት ሴቶችን ከስታቲስቲክስ ዲፓርትመንት መርጠው ነበር። እኔና ሰላማዊት የሁለተኛ አመት ስታቲስቲክስ ሜጀር ነበር። እና ከዛ በፊት እንኳን ኮምፒውተር ሳይንስ እና ኮምፒውተር ፕሮግራሚንግ መማር ይቅርና ኮምፒውተር መባልን አይተነው አናቅም ነበረ። እንኳን በእጃችንም ነክተነው አናቅም ነበረ። እንደምታዩት በጣም አይታችሁም የማታውቁት ሊሆን ይችላል በዚህ ደረጃ IBM ቦክሲ ማሽን በዛ ቤዚክ የተባለ ፕሮግራም ስትራክቸር ፕሮግራሚንግ ላንጉጅ ፎርትራን ፓስካል ነው የተማርነው።
እናንተ ከሁለተኛ ደረጃ ትምህርት ቤት መጀመራችሁ እድለኞች ናችሁ፣ ራሳችሁን ፈትሻችሁም የህይወት አቅጣጫችሁን መወሰን ትችላላችሁ ብለዋል ወይዘሮ ቤተልሔም ለተማሪዎቹ ሲናገሩ። Crack the Code Sky High Coding with Drones በሚል ርዕስ ነው ስልጠናው የተሰጠው። በአንዳንድ ወገኖች የወንዶች ብቻ ተደረጉ የሚወሰደውን ውስብስብ የሚሆነውን የቅመራ ዘርፍ ሰብራችሁ ግቡ የሚል መልእክት ለሴቶቹ ለማስተላለፍ ያሰበ ነው። ካሜራዎችንና ሌሎች ሰው አልባ መሳሪያዎችን ከኮምፒውተር ማዘዝና ማንቀሳቀስ እንዲችሉ ለማድረግም ያለመ ነው። ስልጠናው ደግሞ በዚህ እንደማይቆም ወይዘሮ ቤተልሔም ለአሜሪካ ድምጽ አብራርተዋል።
በተለይ እነዚህ የመጀመሪያዎቹ ረቃ ልጆች ስለሆኑ እነሱን ወደፊት ኮምፒውተር ሳይንስ ሜጀርስ ከሚያደርጉ ድረስ አንለቃቸውም።
እነሱን መንከባከባቸውን ትቀጥላላችሁ? ይሄ ስልጠና ለእነሱ በየአመቱ ይሰጣል ነው ወይ እንዴት ነው?
እኛ እንግዲህ የምናደርገው በየአመቱ ፕሮግራማችን ስንሰጥ በአሜሪካን ሀገርም ልጆች ተደጋግመው ይወስዱታል። በመካከል ደግሞ ተምሳሌት የሆኑ ሴቶች በሙያው ዘርፍ የተሰማሩት ከእነሱ ጋር አብረን እናያይዛቸው ይቻላል። በመኮትኮት ፕሮጀክት
ኔትወርክ ወይ መረብ ትፈጥራላችሁ?
አዎ፣ መረብን ይፈጥራለን። ያ መረብ ውስጥ እንዲቆዩ ለማድረግ ዳውም ልጆቹ ራሳቸው ሴቶቹ አብረው እንዲቆዩ በተለያየ ኦንላይን መልኩ ከዛም ባሻገር ደግሞ ረዘም ማድረግ ነው ከአለም ጋር እንዲገናኙ። አሁን አሜሪካን ሀገር ካሉት ዩኮድ ግር ተማሪዎች ጋር ግንኙነት አስጀምረናቸዋል።
ከአሜሪካውያኖቹ ጋር?
አዎ፣ ከአሜሪካውያኖቹ ጋር በስካይፕ በጉግል ሃንጋውት ግንኙነታቸውን ጀምረናል። በዚሁ እንዲቀጥሉና ጅማለማቸው ተባብረው የዓለምን ችግሮች የኢትዮጵያንም ሆነ የአሜሪካን የኮሚኒቲ ፕሮብሌም እንዲፈቱ በቴክኖሎጂ እየሰሩ ምክንያቱም ሁለቱም የተለያዩ ዓለም የሚኖሩ ሴት ልጆች አንድ አይነት ቋንቋ ይናገራሉ ማለት ነው፣ ኮዲንግ ኮምፒውተር ላንጉጅ።
በስልጠናው የተሳተፉ ሴት ተማሪዎችም አጭር ከሚመስለው ስልጠና ብዙ ማስረፋቸውን ይናገራሉ። ከየካቲት 23 ሁለተኛ ደረጃ ትምህርት ቤት የመጣችው የ10ኛ ክፍል ተማሪ ኤደን ምትኩ ይህንኑን የምታብራራው።
በኮድ ገርል እንትና ብዙ እውቀት አግኝቻለሁ። አሁን ለምሳሌ ድሮን እንዴት ማስነሳት እንደምችል የቨርቹዋል ሪያሊቲ
ድሮን ማስነሳት ማለት ነው። ለምሳሌ ለአድማጮች ግልጽ ለማድረግ
ድሮን ማስነሳት ማለት በመጀመሪያ ካሜራ ነው። ብዙ ጊዜ ከላይ የተሽከረከረ የሚቀርጽ ካሜራ ነው።
ተንቀሳቃሽ ነው።
ተንቀሳቃሽ ካሜራ ነው። አሁን ብዙ ጊዜ አሁን እዚህ ጋር እንደምናየው የሚቀርጹት ቁጭ አድርገው መሬት ላይ በሚታይ ካሜራ፣ ነገር ግን አሁን እዚህ ጋር ወደ ላይ በኮምፒውተር ተቆጣጥረን ወደ ላይ ማብረር እንችላለን። በዚህ ጊዜ ደግሞ ሁሉንም አካቶ ሊቀርጽ እየተሽከረከረ ለምሳሌ አሁን ክሎክዋይዝ 90 ዲግሪ ሮቴት አድርገው ካልን ብለን ኮምፒውተር ላይ እነሱን መስፈርቶች ካሟላ 90 ዲግሪ ሮቴት እያደረገ ሁሉንም እያካለ ሊያነሳልን ይችላል ማለት። ስለሱ አነሳስ በፊት አላቅም ነበረ። ጥሩ እውቀት አግኝቻለሁ።
ስለዚህ ምንም እውቀቱ አልነበረሽም ስለ ድሮን ወይም ስለ ተንቀሳቃሽ ካሜራ ወይ ሌሎች መሳሪያዎችም ሊሆን ይችላል። ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረሽም? ምንም
ማንቀሳቀስ እንዴት እንደሚቻል እውቀቱ አልነበረኝም፣ ግን በተለያዩ ቦታዎች አሁን ለምሳሌ ቤተክርስቲያን ውስጥ ምናምን ትላልቅ እንትኖች ሲኖሩ አመታዊ ክብረ በዓሎች ሲኖሩ ከላይ ሲንቀሳቀሱ አይ ነበር። ግን በጣም በሚገርም ማለት እንዴት ከላይ
የተለያዩ ቴሌቪዥን ጣቢያዎች እንደዛ እያንቀሳቀሱ ሲቀርጹት አይ ነበረ።
ግን እንዴት እንደሚያንቀሳቅሱት ይገርመኝ ነበር ማለት እንዴት ማንቀሳቀስ እንደምችል። ግን አሁን ራሳችን በስልክም እንዲሁም ደግሞ በኮምፒውተር እየተቆጣጠረን አንቀሳቅሰናል። ስለዚህ ያ ደግሞ ለእኔ ትልቅ
እዚህ ስልጠናው ላይ አንቀሳቀሳችሁ?
እዚህ ስልጠናው ላይ አንቀሳቅሰናል። ክፍል ውስጥ በጣም ትልቅ ድሮን ሳይሆን በመጠነኛ የሆነ ድሮን ክፍል ውስጥ
ማሳያ የምትሆን
ድሮንን አንቀሳቅሰናል።
ዩኮድ ገርል ወደ አዲስ አበባ ሲመጣ የአንበሳውን ድርሻ የሚይዝ ድጋፍ አደረገ የተባለው በዚያው በዩናይትድ ስቴትስ የሚገኘው ሴንተር ፎር ዘ ራይትስ ኦፍ ኢትዮጵያን ዊሜን ወይም የኢትዮጵያ ሴቶች የመብት ማዕከል የተሰኘው ድርጅት ነው። የድርጅቱ ፕሬዝዳንት ወይዘሮ ሮማን አባተና ባለቤታቸው አቶ ተስፋይ አባተ በስም ተጠቅሰዋል። እዚህ በኢትዮጵያ ለስልጠናው ተባባሪ የሚሆኑ አካላትን ያፈላለጉትና የስልጠናውን ሂደትም በቅርበት የተከታተሉት አቶ ተስፋይ አባተ ሂደቱን አጫውተውኛል፣ ስሜታቸውን አካፍለውኛል።
ቤተልሔም ከዛ መጣ ይህን ስታደረግ እኛ እዚህ ትንሽ ነገር ያደረግነውን ነገር እንዲህ ሲከናወን ሳይ በጣም ነው ደስ ያለኝ።
ትንሽ ነገር ነው ወይ ግን ብዙ ክፍተት ነው የሞላችሁት።
ወል
ያደረጋችሁትን እስቲ ንገሩኝ። መጀመሪያ
እንግዲህ ባለቤቴ ደውላ እንዲህ የምትባል ወይዘሮ ትመጣለች እና ትሬኒንግ ትሰጣለች ስፖንሰር ማግኘት ትችላለህ ወይ ስትለኝ፣
ባለቤቶት ማለት ወይዘሮ ሮማን አባተ የኢትዮጵያ ሴቶች የመብት ማዕከል በአሜሪካ የሚገኘው የእሱ ፕሬዚዳንት ማለት ናቸው
ናት ስትጠይቀኝ፣ እሺ ሞክራለሁ አልኳት። የሚገርምህ ብዙ ጊዜም አልፈጀብኝም። ሰዎችን ሳነጋግር የመጀመሪያ የጠየቁትን አቶ አስማረ ምን አለበት ታዲያ ለአንድ ቀን
ናቸው። አቶ አስማረ ማን ናቸው?
አቶ አስማረ ማለት የጎሃ ሆቴል ባለቤት ናቸው።
ጎንደር የሚገኘው
ለዚሁ የተባረከ ሀሳብ መርዳት ካልቻልን ምንድን ነው የምንረዳው በደስታ ብሎ እሷ ላይ ከዛ ቀጥዬ ቶ መሐመድ አደም እሳቸው ደግሞ የሜካኒካል ኢንጂነሪንግ ካምፓኒ ያላቸው እዚህ ስጠይቃቸው እሳቸውም ወዲያው ነው የተቀበሉኝ። ሶስተኛው ወይዘሮ ስንዱና አቶ ሙልጌታ ከበደ፣ ከዛ ቀጥዬ ወይዘሮ ሮማኔን ባለቤት በሻህና ወይዘሮ አስቴር ኃይሉን ጠይቃ እነሱ ስፖንሰር እናደርጋለን አሉ። እነሱን አረጉ። የቀረው it was history ሳይው አምስት ቀን ባልሞላ በሶስት ቀን ውስጥ የአምስት ቀን እነዚህ ተማሪዎችን ምግብ ለማብላት
130 ተማሪዎች
አዎ ማብላት ስንችል በጣም ነው ደስ ያለኝ። መጀመሪያ አላመንኩም ነበር። የሰዎች ግን ይሄን ብሎ ደሞ አውገንዘው ውስጥ ሲሰጡኝ ደስ ነው ያለኝ። እንደ ሌላ ነገርም እኮ ማድረግ እንችላለን የሚል ሐሳብ መጣብኝ።
በተለይ በዚህ ድሜ ላይ የሚገኝ አጋጣሚ ህይወትን አቅጣጫ እስከመጨረሻው የመቀየር ድል አለው። እነኚህ ታዳጊ ሴቶች ናቸው አሁን ይሄንን ትምህርት ያገኙት። ክትትሉም እንደሚቀጥል ሰምተናል እና ኢትዮጵያ ገና ያልተጠቀመችበት ሀብት እንዳለም ማሳያ ነው። አሁን እናንተ ያደረጋችሁት ነገር ውጭ ያለው ተቋማትን ግብረሰናይ ተቋማትን ወይዘሮ ሮማን ኢትርሶ ባለቤት የሚመሩትን አይነት አገር ውስጥ ካሉት ጋር ማገናኘት ከተቻለ ማለት ነው። ከዚህ አንጻር ተነሳሽነቱን በመውሰድ እንደ አይነት ተቋማትን ለማፈላለግ በቀጣይም እንደዚህ አይነት ታዳጊዎችን ለመርዳት ይሁን በሌላ ዘርፍ ለመስራት ያሰባችሁት ነገር አለ? በቅድ ደረጃ ወይስ ገና አልተነጋገራችሁ?
ገና አልተነጋገርንም። ይሄንን ሳክሰስፉል ነን ካየን በኋላማ ይቀጥላል ብዬ አስባለሁ። እንቀጥላለን። ይሄማ መደረግ ያለበት ነገር ነው። ቀላል ነው እኮ እንዳልኩ በአምስት ቀን ይሄን ማድረግ በሶስት ቀን ማድረግ ከቻል ሌላ ማድረግም ይቻላል።
በስልጠናው የመክፈቻ ስነ ስርዓት ላይ ተገኝተው ከነበሩት አንዱ የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱ በተለያዩ የውጭ ሀገራት የሚገኙ ኢትዮጵያውያን ተመሳሳይ ድጋፍ እንዲያደርጉ ጥሪ አቅርበዋል።
ከሀገር ውጭ ሆናችሁ የተለያዩ ክህሎቶች ባለቤት የሆናችሁ ኢትዮጵያውያንና ትውልደ ኢትዮጵያውያን ከሳይንስና ከፍተኛ ትምህርት ሚኒስቴርና ዘርፋችሁ ከሚመለከታቸው ሴክተሮች ጋር በመነጋገር እንዲህ ወደ ሀገራችሁ መጣችሁ በምትችሉት አቅም ሁሉ የእውቀትና የቴክኖሎጂ ሽግግር እንዲሁም የማህበረሰብ አገልግሎት ስራ እንድትሰሩና እንድታገለግሉን ጥሪያችንን ደግመን እናቀርባለን።
የሳይንስና ከፍተኛ ትምህርት ሚኒስቴርና በአጠቃላይ መንግስት መሰል ድጋፍ ለማድረግ ከሚፈልጉ ኢትዮጵያውያን ጋር በትብብር ለመስራት ዝግጁ መሆኑን ሚኒስትር ዴታው ተቆመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው እናመሰግናለን። አድማጮች ተከታዩ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በመላው አሜሪካ የሚገኙ የ11 አህጉረ ስብከት ሊቀጳጳሳትና የቅዱስ ሲኖዶስ ጸሐፊ ብፁዕ አቡነ ዮሴፍ ባሳለፍነው ሰሞን በሎስ አንጀለስ ከተማ በድንግል ማርያም ካቴድራል ቤተ ክርስቲያን በድምቀት ተከበረ ይለናል። የተጀመረው ሰላማዊ ግንኙነት ተጠናቆ እንዲቀጥልም ብፁዓን አባቶች መከሩ ሲል የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው የአንድነቱን ጉባኤ ተከታትሎ ተከታዩን አድርሶናል።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ላለፉት 27 ዓመታት ያህል ቆይቶ የነበረው የክፍፍል ጉዞ እነሆ አብቅቶ ከሁለት ወደ አንድነት ከመወጋገዝ ወደ መደጋገፍ አዲስ ምዕራፍ የተሸጋገረችበት እርቀ ሰላም የወረደበት አንደኛ ዓመት ክብረ በዓል በሎስ አንጀለስ ካሊፎርኒያ። በሰሜን አሜሪካ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የ11ዱን አህጉረ ስብከት አንድነት ጉባኤ የአንደኛ ዓመት ክብረ በዓል ምክንያት በማድረግ ባሳለፍነው ሰሞን በሎስ አንጀለስ ካሊፎርኒያ በ11 ሀገረ ስብከት ሊቀጳጳሳትና ሊቃውንተ ቤተ ክርስቲያን የካሊፎርኒያ ሀገረ ስብከት ሊቀጳጳስ እንዲሁም የቅዱስ ሲኖዶስ አባል ብፁዕ አቡነ መልከ ጸዲቅና የኢትዮጵያ ቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ በተገኙበት በታላቅ መንፈሳዊ ስነ ስርዓት ተከብሯል። በውጭ አገርና በአገር ቤቱ ሲኖዶስ በሚል ከሩብ ምዕተ ዓመት በላይ በአስተዳደር ተፈጥሮ የነበረው ልዩነት በቤተ ክርስቲያኗ ላይ ጥቁር አሻራ ጥሎ ማለፉን በወጣው መግለጫ ላይ ተመልክቷል። አሁን የተፈጠረው የመግባባትና የአንድነት ሰላማዊ ግንኙነት ለምዕመናኑ መንፈሳዊ፣ ማህበራዊ ብሎም ኢኮኖሚያዊ ልዕልና መጎልበት ከፍተኛ አስተዋጽኦ በማበረከት ላይ ይገኛል ተብሏል። የባህር ዳርና የአካባቢዋ ሊቀ ጳጳስ ብፁዕ አቡነ አብርሃም ለምዕመናኑ በቤተ ክርስቲያን መኖር ስለሚገባው ሰላማዊ ግንኙነትን አስመልክተው ባስተላለፉት መልእክት ላይ እንዳሉት ሰላም የሁሉም ነገር መሰረት ነው። በሽብር ሰላምን ማምጣት አይቻልም። በሰላም ያልተጀመረ ውይይትም በሰላም አይቋጭም ብሏል።
ሰላም የሁሉም ነገር መክፈቻም ነው መዝጊያም ነው። ሰላም የሐሳባችን መነሻም ነው መጨረሻውም ነው። በእውቀት በሽብር መግባባት ይቻላል። በእውቀት በሽብር በጥላቻ ሰላምን ማንገስ ሰላምን ማምጣት ፈጽሞ አይቻልም። ስለዚህ ለሰው ልጆች ሁሉ ሰላም ዋናውና ወሳኙ የሚያቀራርብ የሚያገባባ አልፎ ተርፎ የሚያፋጠር ስለሆነ ለሰላም ትልቅ ትርጉም ልንሰጠው ስለሚገባ እንሆ አሁንም ሰላማችንን ስለሰጠን ሩቅ ለሩቅ እንተያይ የነበረ በቃላት ጦርነት እንጎሸማመት እንወጋጋ የነበርን ሰዎች ሰላምን እግዚአብሔር አንስቶ ስለሰጠን እንሆ በዚህ አይነት መልኩ በአንድነት በፍቅር እግዚአብሔርን ለማመስገን ስለበቃ ክብርና ምስጋና ለአምላካችን ለእግዚአብሔር።
በሰሜንና ደቡብ ካሊፎርኒያ አህጉረ ስብከት በጋራ ባዘጋጁት ሰላማዊ እርቅ የወረደበት አንደኛ ዓመት ምክንያት በማድረግ በተዘጋጀው የአንድነት ጉባኤ ላይ በወቅታዊ ሀገራዊ ችግሮችና መፍትሄዎቻቸው ዙሪያ ጥናታዊ ጽሑፎች ቀርበው ውይይት ተደርጎባቸዋል። በሎስ አንጀለስ የኢፌዴሪ ቆንስላ ጄኔራል ዶክተር ብርሃነ መስቀል አበበም በዝግጅቱ ላይ ተገኝተው ንግግር አድርገዋል። የ11ዱ አህጉረ ስብከት ሊቀ ጳጳሳት ሊቃውንተ ቤተ ክርስቲያን ለሁለት ተከታታይ ቀናት በዘለቀው የአንድነት ጉባኤ ላይ ጥልቅ ውይይት ካካሄዱ በኋላ ለቅዱስ ሲኖዶሱ ግብዓት ይሆናሉ ብሎ ያመኑባቸውን የአቋም መግለጫዎችን አወጥቷል። ካወጡት የአቋም መግለጫዎች መካከል የቤተ ክርስቲያናት መቃጠል፣ መሰደድ፣ የመሬት ይዞታ መነጠቅ፣ ጥቃቱ ከጊዜ ወደ ጊዜ እየጨመረ በመሄዱ መንግስት የቤተ ክርስቲያናትን መብት እንዲጠብቅና እንዲያስጠብቅ፣ እየገጠሙ ያሉ መንፈሳዊና ሀገራዊ ተግዳሮቶች መፍትሄ እንዲያገኙ ብሔራዊ የንሳና የምህላ ጸሎት እንዲደረግ በመግለጫቸው ላይ አበክረው ጠይቀዋል። አክለውም የቤተ ክርስቲያን መጽሐፍት በልዩ ልዩ ቋንቋዎች እንዲተረጎሙና የካህናት ማሰልጠኛዎችም እንዲቋቋሙ ጠይቀዋል።
ቤተ ክርስቲያናችንን እና የሀገራችንን አንድነት ህልውና ሊያስጠብቅ በሚችልባቸው ጉዳዮች ላይ መክሮ የሚከተለውን ውሳኔ ሰጥቶ መግለጫ አውጥቷል። አንደኛ፣ ቅዱስ ሲኖዶስ ቅድስት ቤተ ክርስቲያንን እንዲያስጠብቅና እንዲጠብቅ በሳት ለተቃጠሉ ለተጎዱ አብያተ ክርስቲያናት ሁሉ መንግስት ካሳ እንዲከፈል እንዲያስጠብቅ፣ ዳግም ጥቃት እንዳይደርስ መንግስት ዋስትና እንዲሰጥ እንዲያደርግ። ሁለተኛ፣ በቤተ ክርስቲያን ላይ የተደቀነውን ችግር ቅዱስ ሲኖዶስ ከሚመለከታቸው አካላት ጋር በመወያየት መፍትሄ እንዲሰጠው እንዲደረግ። ሶስተኛ፣ ወቅታዊ ችግሮችን እና መንስኤዎቻቸውን ለዓለም አቀፋዊ ተቋማት፣ መንግስታት በጊዜው እንዲያውቁትና መፍትሄ እንዲሰጡት የመፍትሄው አካል እንዲሆኑ እንዲደረግ። አራተኛ፣ መንግስትና ተቋማቱ ተፎካካሪ የፖለቲካ ድርጅቶችና ሌሎች ፖለቲካዊ እና ማህበራዊ ተቋማት የቤተ ክርስቲያናችንን ትክክለኛ ገጽታ ማወቅ የሚያስችላቸው መረጃና ትምህርት በየጊዜው እንዲሰጥ እንዲደረግ። ቤተ ክርስቲያን በፖለቲካዊ አካሄዶች የሚደርስባትን ተጽዕኖ ለማቃለልና ተሳትፏን ማጎልበት በተመለከተ ዘላቂ መፍትሄ የሚያስችል ቋሚ ተቋም እንዲኖራት እንዲደረግ።
በዚሁ የእርቅና ሰላም አንድነት ጉባኤ ማጠቃለያ ላይም ከተለያዩ አብያተ ክርስቲያናት የሰንበት ትምህርት ቤት መዘምራን ያሬዳዊ ዝማሬ በካህናት ቀርቦ በካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በብፁዕ አቡነ መልከ ጸዲቅ ጸሎተ ቡራኬ የዝግጅቱ መቋጫ ሆኗል።
ባዜዎ በደቢ በገቢ የተሰራውን ማይሰራት ያተጉዙ እግዚአብሔር እግዚአብሔር ሰውላችን ያይሁ።
ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
ዳንኤል አርጋውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም አህዱ ራዲዮ ኤፍኤም 94.3 ላይ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ33 ከ34 መሆኑን ያመለክታል የስቱዲዮ ሰዓታችን። ዋና ዋናውን የዓለም ወሬዎች ከአዳነች ፍሳዬ።
የ የፌደራል ከፍተኛ ፍርድ ቤት ቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ኃላፊ የነበሩት ኮሎኔል ቢንያም ተወልደ በዋስ እንዲፈቱ ፈቀደ። ውሳኔው ተግባራዊ የሚሆነው ግን ከአስር ቀናት በኋላ እንደሚሆን ታውቋል። የፓኪስታን ጠቅላይ ሚኒስትር ኢምራን ካን የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን ላካተቱ የሚመለከታቸው ክፍሎች ሁሉ ስሞታ እንደሚያቀርቡ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት ህንድና ፓኪስታን ይገባኛል የሚሉት የካሽሚር ክልል የነበረውን ልዩ ቦታ ህንድ በሻረች ማግስት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በገፍ ቶክስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል።
አድማጮች የምትከታተሉት በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በአዲስ አበባው አህዱ ራዲዮ FM 94.3 ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሬዎቹ ጀምረናል።
ትክክል ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው የምናልፈው። ሐኪሞን ይጠይቁ ቀደም ሲል የተጀመረ ባለፈው ሳምንት በልዩ ዝግጅት ምክንያት በሰዓት እጥረት ሳቢያ ሳይቀርብ የቀረ ተከታይ ዝግጅት ነው። እነሆ ሐኪሞን ይጠይቁ።
በኢትዮጵያ ለወራት በዘለቁት ግጭቶች የታዩትን ኃይል የተቀላቀለባቸው ጠባጫሪ ዝንባሌ፣ ከመጠን ያለፈ ቁጣ የሚያንጸባርቁትን ጠባይ ምንነት ለመመርመር በታለመ ቅንብር የጀመረ ምልልስ ነው ሐኪሞን ይጠይቁ ለምሽቱ ይዘው የቀረበው። በተከታታይ ዝግጅቱ ለጥያቄዎቹ ሙያዊ ትንታኔውን የሚሰጡን የዘወትር የፕሮግራሙ ተባባሪ በዚሁ በዩናይትድ ስቴትስ በሚገኘው የማዮ ክሊኒክ የነርቭና የአእምሮ ሕክምና ልዩ ባለሙያ ፕሮፌሰር ዮናስ እንዳለ ገዳና በጀርመኑ የዩኒቨርሲቲ የቴክኖሎጂ ትምህርት ክፍል ተባባሪ ፕሮፌሰርና የበርካታ መጽሐፍት ደራሲ ዶክተር ዋልተ ንጉስ ዳርጌ ጋር ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ቅንብሩ ካቆመበት ይቀጥላል።
ዶክተር ዋልተ ንጉስ፣ እንዲህ ያለው ራስንም ሌሎችንም ሊጎዳ የሚችል ከመጠን ያለፈ ቁጣ፣ ቀደም ብለው አጥፊነቱን ቅርብ በሆነ ስሜት እንድናየው ያነሱት አይነት ጠባይ አንዳንዴ በምክንያታዊ ሁኔታዎች ሊነሳ ይችላል ወይ? የመጠቃት ስሜት በአንድ ግለሰብ ወይም በማህበረሰብ ላይ የሚደረስ ወይንም ደርሷል ተብሎ የሚታሰብ በደል ሊያነሳሳው ይችላል ወይ? እንደምንስ አሉታዊውን ከአዎንታዊው ያ ምናልባትም ትክክለኛ የሚመስል የቁጭት ስሜት የሚያመጣውና ይሄ ከመጠን ያለፈ ቁጣ መሰረት የሳተ ማህበረሰብንም የማይጠቅም ግለሰብንም የሚያጠፋ ቀደም ብሎ እንዳሉት እንዴት ሁለቱን በማስተዋል መለየት ይቻላል? በእርግጥስ በምክንያታዊነት ሊመጣ ይችላል ወይ ይሄ ራሱ?
ይህንን ልክ አሁን ያልከኝ ጥያቄ ይገርማል። ፍሮይድ የዛሬ 60 ዓመት አካባቢ ጠይቆ ነበር። የአግሬሽን የሚገለጥባቸው ወይንም እንዲወጣ የሚያደርጉ ራሽናል ነው አሁን አንተ ያልከው የሚያሳምን ምክንያት ይኖራል ወይ ሲል ልክ እንደ አዲክሽን ቁጠሩት፣ እንደ ሱስ። አሁን በአልኮል ሱስ የሚያዝ ሰው አልኮል ፊት ለፊቷ ታስቀምጥለት፣ ምክንያቱም ይፈተንበታል። አሁን በድንገት አልኮል ፊት ለፊቱ ተቀምጦ ቢጠጣ እና ሰክሮ ብታገኘው፣ አይ እዛ እኮ ተቀምጦ ስላገኘሁት ነው ቢልህ፣ ያንን እንደ
ምክንያታዊ አይደለም
አንልም። ልክ እንደ ስነ ልቦናዊ ህመም ነው አግሬሽን እና እሱን የሚተነኩስ ወይም ፕሮቮክ የሚያደርጉ ነገሮች የትየለሌ ናቸው። የጊዜ ጉዳይ ነው። አንደኛው ካልሆነ ሌላኛው መቀስቀሱ አይቀርም። እሱን እና ምክንያት አለው ራሽናል የሆነ ጀስቲፊኬሽን አለው ለቁጣ ማለት አንችል። ምክንያቱም አንዱ ካልሆነ ሌላው ይሆናል። ምክንያቱ በሽታ ካልነው በጣም አደገኛ የሆነ በውስጣችን አብሮ የሚኖር ሰባሪ አንበሳ ነው ለምሳሌ ካየ ነው አንበሳው ለመስበር ኤግዚስታንሱ ቻውን በቂ ምክንያት ነው። አሁን አንድ አንበሳ በህይወት እስካለ ድረስ ፍየሏን ወይንም ጥንቸሏን ሰብሮ መብላቱ አይቀርም። ውሃ እኮ ልትጠመጣ ባያት ኖሮ ለማለት አለ እና ኤግዚስተንሱ ብቻውን በቂ ጀስቲፊኬሽን ነው እና አግሬሽኑን ማከም ነው የሚሻለው። እሱን ቴም ማድረግ ምንድን ነው
ሊያመጣ የሚችላቸውን ጉዳቶች ማምከን ነው እንጂ ምክንያታዊ አድርጎ ማቅረብ አይደለም መፍትሄው ነው የሚሉን።
አንችልም።
መልካም ፕሮፌሰር ዮናስ፣ ይሄ ቁጣ ቀላቀለ ሌሎች ላይ የሚደረግ የኃይል ድርጊት ምንነት ጨምሮ ከዚህ ጋር ተያይዘው መታየት ያለባቸውን ሁኔታዎች በቀደመው ውይይቶቻችን አስረድተውናል። በአሁኑ ጊዜ በኢትዮጵያ ውስጥ በተደጋጋሚ እየታዩ ያሉ ሌሎችን ለማጥቃት በግዴለሽነት የሚፈጸሙ ተግባሮች ጭምር ከጊዜ ወደ ጊዜ መጠኑ እየሰፋ የተለያዩ ቦታዎች እየታዩ ነውና እነሱን ማዛመድ እንድንችል ወደ ኋላ ላይ ያን ጥያቄ አመጣለሁ። ዶክተር ዋልተ ንጉስ ባነሱት ቁጣ ኃይል የተቀላቀለበት ሌሎች ላይ የሚደረግን እርምጃ ምክንያታዊ አድርጎ መውሰድ ይቻላል ወይ? የእርሶንም ሀሳብ እንውሰድና በተለይ በአሁኑ ሰዓት በኢትዮጵያ ወደሚታየው ሁኔታ እናመራለን።
እሺ፣ አመሰግናለሁ አሉላ። ዶክተር ዋልተ ንጉስ ያቀረቡት ንድፈ ሀሳብ እሳቸው እንዳሉት ፍሮይድ ያየው ነገር ነው። ከፍሮይድ በኋላ ደግሞ ሌሎች ጥናቶች አንዱ በአንዱ ላይ እየገነባ ነው የሚሄደው። በሳይንሳዊ መረጃ የተደገፈ የስነ ልቦናዊ አቀራረብ መሰረት ለምሳሌ ያክል ፕሮፌሰር አይፈር ካሊፎርኒያ ውስጥ ቻፕማን ዩኒቨርሲቲ የስነ ልቦና ዲፓርትመንት ኃላፊ ናቸው። ንዴት በምን መልክ ይገለጻል? ከምን ይመነጫል? ብዙ ጥናት አድርገዋል። ይሄንን ልክ ያለፈ ንዴት በብዙ መንገድ አይተውታል። ማንኛውም ሰው ንዴት ይሰማዋል። ይሄ ደግሞ ሁላችንም እናውቀው።
መልካም። እስኪ ጀም ቀደም ብለው ያነሷቸውን በመጠኑ ገፋ አድርገው በትዩ ከሚነሱ ነጥቦች ጋር አዛምደው ቢመለከቱ፣ በአንድ በኩል እንዲህ ከመጠን ያለፈውን የቁጣ ስሜትና ጥፋት እስከ ማስከተል ሌላውን እስከ ማጥቃት የሚደርስ የኃይል እርምጃ እንመለከታለን። በሌላ በኩል ደግሞ በተጨባጭ ለደረሰ በደል የሚሰጥ ምላሽ፣ ምናልባትም በምክንያታዊነት ሊወሰድ የሚችል ምላሽ በንጽጽር ይመልከቱ።
እሺ፣ ከመጠን ያለፈ የንዴት ስሜት ሰውየው ሊሰማው ይችላል። ነገር ግን አክቲንግ ኦን አንገር ማለትም ያንን ንዴት ሌላውን ሰው በማጥፋት በመግደል የሚታየው ይሄ ቢሄቨራል ሜዥረብል የሚታይ ከመጠን ያለፈ ንዴት ነው። ይሄ ከምን ይመጣል የሚለው ባለፈው እንደተነጋገር ነው በእንግሊዘኛው ኤቢሲ ሞዴል። አንድ ሰው ምናልባት ፍትህ አጥቶ ይሆናል፣ ተበድሎ ይሆናል። ያ የበደሉ ሁኔታ አንድ ግጭት ወይም አንድ የሀሳብ ልዩነት ተፈጥሮ ሊሆን ይችላል በሁለት ሶስት ሰዎች መካከል። ይሄ የሀሳብ ልዩነት አክቲቬቲንግ ኢቨንት መነሻ፣ የንዴቱ መነሻ ሁኔታ እሱ ኤ እንለዋለን። ከዛ ደግሞ በእንግሊዘኛው ሲ ኢሞሽናል ኮንሲኩዌንስ ማለት የሚያመጣው የስሜት አይነት ከኤ ወደ ሲ ከመነሻ ሁኔታ ወደ ከፍተኛ ስሜት በሁለቱ መሀል ያለው ግንኙነት በመጠኑም በተወሰነ ደረጃ ያንን የሚያለሳልሰው ወይም የሚያከብደው የግለሰቡ አስተሳሰብ ብሊፍ ቢ የምንለው አስተሳሰብ አመለካከትና አተረጓጎም። አንድ ሁኔታ የሀሳብ ልዩነት ሲኖር አንዱ ሊያጠፉኝ ነው፣ የዓለም መጨረሻ ነው፣ እዚህ ሳያጠፉኝ ላጥፋ የሚል አስተሳሰብ ውስጥ ከገባ ወደ ከፍተኛ ቫዮለንስ ወይም አግሬሽን ሌላውን ወደ ማጥቃት የሚሄድበት ሁኔታ አለ። ሌላው ደግሞ ያንን ሁኔታ የለም። ይሄ የሀሳብ ልዩነት በኑሮ ውስጥ በህይወት ውስጥ ያለ ነገር ነው፣ በህብረተሰብ ውስጥ ያለ ነገር ነው። ይሄንን የሀሳብ ልዩነት በምን መልክ ማስተናገድ ይቻላል ብሎ ሊያመዛዝን ይችላል። ሌላው ግን አንድ ማየት ያለብን ይሄ ብሊፍ አመለካከት በአንዳንድ ጥናት በሶስት የተከፈሉ ነገሮች አሉ። አንደኛው እኔ ያልኩት ካልሆነ አይ መስት እኔ ያል ካልሆነ በስተቀር ሰማይ መደፋት አለበት የሚል አመለካከት መስት አይ መስት የሚል አይነት ኮግኒቲቭ ሪጂዲቲ ማለት ከፍተኛ የችኮነት አስተሳሰብ አንድ እሱ ነው። ሁለተኛው ደግሞ ሌሎች አዘርስ መስት ማለትም ሌሎች ሰዎች መጓዝ ያለባቸው በዚች መንገድ ብቻ ነው፣ ሌላ አማራጭ የለም የሚል ደግሞ አስተሳሰባል።
ለሌሎች ፍላጎት ለሌሎች ፍቃድ ቦታም አይሰጥ
ማለት ነው። አይ መስት አዘርስ መስት። ሌላ ሶስተኛው ደግሞ ዘ ወርልድ መስት፣ ዓለም በዚህ መሆን መንገድ መሄድ አለበት። ይሄ ኮግኒቲቭ ሪጂዲቲ እንዲህ አይነት የሶስቱ ችኮ አመለካከቶች የብዙ የንዴት የድብርት የከፍተኛ ስሜቶች መሰረት ናቸው የሚለውን ጥናት በህይወት አሁን የሉም አልበርት ኤሊስ ኒውዮርክ፣ እንደገናም ደግሞ ዩኒቨርሲቲ ኦፍ ፔንስልቬኒያ አሮን ቤክ የሚባሉት አሜሪካኖች ብዙ ጥናት አድርገው እነዚህን ሶስቱን መንቻካ አስተሳሰቦች መለዋወጥ ከቻል የስሜቱን አይነት መጠኑንና ጥልቀቱን ማስተካከል ማቀዝቀዝ ይቻላል በሚል በዚህ መርህ መሰረት የስነ ልቦና ሕክምና አውቅተው ብዙ ሰው ይረዳበታል በግልም በቡድንም።
መልካም ፕሮፌሰር ዮናስ፣ በቀጥታ ወደ ኢትዮጵያ ሁኔታ ዘልቀን፣ በእርግጥ በኢትዮጵያ ውስጥ አሁን የሚታየው አንዱ ሌላው ላይ በቸልተኝነትም በማናለብኝነትም በኃይል የሚደረገው እርምጃ በእነኚህ ምልከታዎች ወይም በእነኚህ እይታዎች እንዴት ይታያል? ስለ ስነ ልቦና ጤንነትም ሆነ ቅድም የገለጿቸውን ሶስት መሰረታዊ ነገሮች አመዛዝኖ እንዴት ይታያል? ሊያሳስበንስ ይገባል ወይ? እንደ አገር እንደ ህዝብ አሁን ያለው ሁኔታ መፍትሄዎቹ ምንድን ናቸው? ማህበራዊውም የስነ ልቦናንም ህክምና የመጨረሻው ክፍል ይመለከተዋል። ፕሮፌሰር ዮናስ እንዳለገዳና ዶክተር ኳልተ ንጉስ ዳርጌ ይመልሳሉ። ለአሁኑ ለጊዜያቸው አመሰግናለሁ ሁለቱንም። እግዜር ይስጥልኝ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና አሃዱ ራዲዮ ኤፍኤም 94.3 ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን የንግድና ምጣኔ ሀብት ጊዜ ነው። አዘጋጅና አቅራቢ ሰለሞን አባተ።
ለዛሬ የንግድና ምጣኔ ሀብት ዝግጅት በቅድሚያ ወደ ደሴ እንዘልቃለን። ከ60 ሚሊዮን ብር በላይ የፈሰሰበት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ ሰሞኑን አገልግሎት መስጠት ጀምሯል። የፋብሪካው ግንባታ በተያያዘለት ሁለት ደረጃዎች ሙሉ በሙሉ ሲጠናቀቅ አጠቃላዩ መዋዕለ ንዋይ ከ230 ሚሊዮን ብር በላይ እንደሚሆን ተነግሯል። ደሴን ከምዕራብ ወረዳዎች በሚያገናኘው ገራዶ ሜዳ ላይ የቆመው ይህ ፋብሪካ ለግብርናና ለግንባታ ሥራዎች ግብዓት የሚሆኑ ምርቶችን የሚያወጣ ሲሆን እስካሁን በሀገር ውስጥ የማይሰሩ ውጤቶችንም ለገበያና ለተጠቃሚዎች እንደሚያቀርብ ተገልጿል። መስፍን አራጌ በፋብሪካው የመጀመሪያ ምዕራፍ ማጠናቀቂያና የምርቃት ሥነ ሥርዓት ላይ ተገኝቶ ነበር። ዘገባ ይዟል።
የአማራ ህንፃ ስራዎች ኮንስትራክሽን ድርጅት፣ የአማራ ውሃ ስራዎች ኮንስትራክሽን ድርጅትና የአማራ ዲዛይንና ቁጥጥር ስራዎች ድርጅት በጋራ ያቋቋሙት የጎሽ ሜዳ ቧንቧና ፕላስቲክ ፋብሪካ በግብርናው፣ በንጹህ መጠጥ ውሃ አቅርቦትና በግንባታው ዘርፍ ያሉ የግብዓት አቅርቦት ችግሮችን ይቀርፋሉ ነው የተባለው። የፋብሪካው ዋና ስራ አስኪያጅ አቶ መሐመድ አህመድ፣
ሰባት ማሽኖች ናቸው አሁን እዚህ የተተከሉት። ከሰባቱ ማሽኖች ሶስቱ ማሽኖች ለንጹህ መጠጥ ውሃ አቅርቦት ስራ የሚውሉ ናቸው። ሌላው ለመስኖ ጠለፋ ስራ በሰፊው ሊያገለግሉ የሚችሉ ናቸው። ሌላው ደግሞ ቆሻሻ ፍሳሽዎችን ማስወገጃ ትላልቅ ከተሞች የሚወጡ ፈሳሾችን ማስወገጃ የሚሩ ፓይፖችን ሊያመርት የሚችል ነው። በዛም በተጨማሪ ደግሞ ለኮንስትራክሽን ዘርፉም ለውሃ፣ ለኤሌክትሪክ ለምን ለምን ሊያቀርቡ የሚችሉ ማሽን ነው።
ለጠብታ መስኖ የሚያገለግል ቴክኖሎጂን ለአርሶ አደሩ በማቅረብ በሀገር አቀፍ ደረጃ ፋና ወጊ የሚያደርገውን ምርት እንደሚያመርትም ኃላፊው ይናገራሉ።
በአገሪቱ አሁን የመጀመሪያ ጊዜ እስካሁን ባለ መረጃ ብቸኛ የሚሆነው ደግሞ ድሪፕ ኢሪጌሽን ነው። በአሁኑ ሰዓት የከርሰ ምድር ውሃም ሆነ ዝናብ የሚገኙ ሰዎች ጥረት አለባቸው። ይህን የተገኘን ውሃ በአግባቡ ለመጠቀም በጠብታ መስኖ የአትክልትና ፍራፍሬ ስራዎችን፣ የእጽዋት ስራዎችን፣ የተለያዩ ስራዎችን ሊያመርት የሚችል ቴክኖሎጂ ነው።
ከዚህ በተጨማሪ በስፋቱና በውፍረቱ በሀገር አቀፍ ደረጃ የመጀመሪያ የሆነውን የፍሳሽ ቆሻሻ ማስወገጃ የፕላስቲክ ቱቦ የማምረት አቅም እንዳለው ከስራ አስኪያጁ ማብራሪያ ለማወቅ ተችሏል።
አካባቢ ጥበቃ ጋርና ከጥልና ፍራፍሬ ጋር ለችግኝ ማፍያዎች የሚያገለግሉ አፈር መቆጠሪያ ፕላስቲኮችን የሚያመርት ለተለያየ እቃዎች ማሸጊያ ያገለግሉ የሚያችሉ ማሽኖችን የሚያመርት ነው።
ፋብሪካውን በግብአት ጥራት ምክንያት በተለያዩ ፕሮጀክቶች ላይ የሚደርሰውን የሀብት ብክነት ለመቀነስ ጥራቱን የጠበቀ ጥሬ እቃ ከሳዑዲ አረቢያና ከዩናይትድ አረብ ኤምሬትስ እንደሚያስመጣ ስራ አስኪያጁ ገልጸዋል። በሌላ በኩል በግብይት ውጣ ውረድና በአቅርቦት ችግር ምክንያት ይፈጠር የነበረውን የፕሮጀክት መጓተት ከዚህም ጋር ተያይዘው የሚከሰተውን ኪሳራ ይቀንሳል የሚሉት ደግሞ በአማራ ህንጻ ስራዎች ኮንስትራክሽን ድርጅት የማሽንና ተሽከርካሪ ኢንስፔክሽንና ጥገና ደጋፊ የስራ ሂደት መሪ አቶ ሰለሞን ደምሴ ናቸው።
እንደ አማራ ህንጻ ስራዎች ኮንስትራክሽን ድርጅት በርካታ የኢንስታሌሽን ስራዎች ይሰራሉ። የኤሌክትሪክ መስመሮች ዝርጋታ የፕላስቲክ ውጤቶችን ይፈልጋሉ። የውሃ መስመሮች የፕላስቲክ ውጤቶችን ይፈልጋሉ። እነዚህን ምርቶች በራስ ፋብሪካ አምርቶ ወደ ስራ ማስገባት አንድም ከግንባታ ግብዓት አቅርቦት በኩል የማሳለጥ ሂደቱን ያፋጥናል። ሁለትም ከሌላ አካባቢ ላይ ለማምጣት ለማጓጓዝና ግዢ ሂደቱም የጊዜ መጓተትንም ያስከትል የነበረ ስለነበረ ይህንንም በአጭር ጊዜ ውስጥ ምርቱን ወደ ስራ ለማስገባት ወይም ደግሞ ምርቱን ተጠቅሞ ግንባታ ውስጥ በፍጥነት ለመሄድም የሚያግዝ ሆኖ ስለተገኘ ይህንን ፋብሪካ ማቋቋም አስፈላጊ ሆኖ ተገኝቷል።
በምረቃ ስነ ስርዓቱ ላይ የተገኙት የአማራ ብሔራዊ ክልላዊ መንግስት መንገድ ትራንስፖርት ቢሮ ኃላፊና የፋብሪካው ቦርድ ሰብሳቢ አቶ ደሳለኝ ወዳጄ መንግስት በዚህ የፋብሪካ ግንባታ ውስጥ ተሳትፎ ያደረገበትን ምክንያትም እንዲህ ይገልጹታል።
የፋብሪካው ምርትን የአርሶ አደሩን ምርትና ምርታማነት እንዲያሳድግ ከሚያደርገው አስተዋጽኦ በተጨማሪ ብቅ ብቅ እያሉ ያሉትን የኮንስትራክሽን ኢንዱስትሪውንም እንዲደግፍ ታስቦ ነው።
ፋብሪካው በሚቀጥሉት ጊዜያት በሁለት ደረጃዎች የማስፋፋት ስራ የሚያከናውን ሲሆን ግንባታው ተጠናቆ በሙሉ አቅሙ ለመስራት 237 ሚሊዮን ብር እንደሚያስፈልገው ተገልጿል። በአሁኑ ሰዓት 150 ለሚደርሱ ወገኖች የስራ ዕድል የመፍጠር አቅም አለው ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ወደ ተከታዩ ዘገባ እንሸጋገር። አጎዋ የአፍሪካ የንግድና የተጠቃሚነት ዕድሎች ድንጋጌ ተጠቃሚ ሀገሮች የያዝነው የአውሮፓው 2019 ዓ.ም የምክክር መድረክ በምዕራብ አፍሪካዊቱ አይቮሪ ኮስት የአትላንቲክ የንግድ መናኸሪያ ከተማ አቢዣን ላይ ተካሂዷል። በዚህ የከትናንት በስቲያው እሁድ ተጀምሮ ዛሬ በተጠናቀቀው 18ኛው የአጎዋ ጉባኤ ላይ ኢትዮጵያን ጨምሮ የዕድሉ ተጠቃሚ የሆኑ ከሰሃራ በስተደቡብ ያሉ ሀገሮች የንግድና የዲፕሎማሲ ባለሥልጣናት እና እንዲሳተፉ የተጋበዙ እንዲሁም የዩናይትድ ስቴትስ የንግድና የውጭ ጉዳይ ከፍተኛ ኃላፊዎች ተገኝተዋል። ይህ በልማት ወደ ኋላ የቀሩ የአፍሪካ ሀገሮችን ለመደገፍና ምርቶቻቸውን ያለቀረጥ ወደ ዩናይትድ ስቴትስ ገበያ ማስገባት እንዲችሉ ታስቦ የዛሬ 19 ዓመት የወጣ ሕግ ከዚህ ቀደም ለሁለት ጊዜ የተራዘመ ሲሆን የአሁኑ የተጠቃሚነት ጊዜ የሚያበቃው በመጪዎቹ 6 ዓመታት ውስጥ ነው። አፍሪካ ከግዙፉና ከካፕታሙ የአሜሪካ ገበያ እንድትጠቀም የተሰጣትን ዕድል በአግባቡ ሳትጠቀምበት ቀርታለች። በዩናይትድ ስቴትስ በአፍሪካ መንግሥታት ባለሥልጣናትና የምጣኔ ሀብት ባለሙያዎችም እምነት ዩናይትድ ስቴትስ አፍሪካን በምጣኔ ሀብት እድገት ለማገዝ የተለያዩ ጥረቶችን ስታደርግ መቆየቷን የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትሩ ቲቦር ናዥ እና የንግድ ተጠሪዋ ኮኒ ሃሚልተን ሰሞኑን ተናግረዋል። ለግል መዋዕለ ንዋይ ማሳለጫና ማጠናከሪያ ተይዞ የነበረው ድጋፍ ከ30 ቢሊዮን ዶላር ወደ 60 ቢሊዮን ዶላር እንዲያድግ አድርጋለች። ሚሌኒየም ቻሌንጅ ኮርፖሬሽንን በመሳሰሉ ተቋማት የሁለት ወገንና በተወሰኑ አካባቢዎች ላይ ያተኮሩ ብቻ ሳይሆን አካባቢያዊና ዘርፈ ብዙ የመዋዕለ ንዋይ ፍሰቶችን ለማጠናከር መስራቷን አምባሳደር ናዥ ተናግረዋል። ለአፍሪካ ንግዶችና ሥራ ፈጣሪዎች የነዋይና የመረጃ ምንጭ የሚሆን የንግድ መረጃ ማዕከል ፈጥራለች። ለአቅም መገንቢያ መርሃ ግብሮች የሚውል የ7 ቢሊዮን ዶላር በጀት መመደቧን የንግድ ተጠሪዋ ሃሚልተን ተናግረዋል። እንዲያም ሆኖ ታዲያ አብዛኞቹ የአፍሪካ ሀገሮች አሁንም በአጎዋ መጠቀም አልቻሉበትም።
Last year, the top five AGOA beneficiaries accounted for more than 75% of AGOA exports.
ባለፈው ዓመት የአጎዋ ተጠቃሚ የሆኑ 5 ሀገሮች ከአጎዋ ወጪ ንግድ ከ75% በላይ የሚሆነውን ይዘዋል። ስልታዊ ነው በሚባለው የጨርቃጨርቅና የአልባሳት ምርት ዘርፍ ደግሞ እነዚያ 5 መሪ ሀገሮች የአጠቃላዩን የአልባሳት ወጪ ንግድ 95% ድርሻ ተቆጣጥረዋል።
ሚስ ኮኒ ሃሚልተን ናቸው ይህንን ለአህጉሪቱ ጋዜጠኞች ሰሞኑን የተናገሩት። ስለዚህም የአሁኑ የአጎዋ የአቢዣን ፎረም ሀገሮቹ ቀሪዎቹን 6 ዓመታት መጠቀም የሚችሉበትን ሁኔታ ለመምከር ሀገሮች ስትራቴጂያዊ ቅሮቻቸውን ይዘው እንዲቀርቡ ድል ለመስጠትም የታሰበ ነበር። በተለይ አፍሪካ አህጉር አቀፉን ነፃ የንግድ ቀጣና ባስጀመረችበት ጊዜ የተካሄደ የአጎዋ ጉባኤ መሆኑ ተጨማሪ ገዛ እንደሚያደርግ በስብሰባው ላይ የተናገሩት የዩናይትድ ስቴትስ የንግድ ረዳት ተጠሪ አምባሳደር ከርቲስ ማሆኒ አመልክተዋል። ዩናይትድ ስቴትስ ለነፃ የንግድ ቀጣናው ያላትን ድጋፍ ለማረጋገጥ፣ አፍሪካን በምጣኔ ሀብት እድገት ለማገዝ ያላትን ቁርጠኛነት በድጋሚ ለማስታወስም ማስረገጫ እንዲሆን ከአፍሪካ ህብረት የንግድ ኮሚሽነር አልበርት ሙቻንጋ ጋር ሆነው መግለጫውን ፈርመዋል። የአፍሪካ ለውጦችም ሆኑ የአፍሪካ የንግድ ፖሊሲ ይዞታ አጎዋ የዛሬ 19 ዓመት ሥራ ከጀመረ ወዲህ ባለው ጊዜ እጅግ የተለየና የተሻለ መሆኑን፣ አፍሪካ ዛሬ በተሻለ ሁኔታ ሀብት ያፈራች፣ በተሻለ ሁኔታ የለማች፣ ከዓለም አቀፉ የምጣኔ ሀብት ጋርም በተሻለ ሁኔታ እየተሳሰረች ናት ብለዋል አምባሳደር ማሆኒ። አህጉራዊው የነፃ ንግድ ቀጣናም አፍሪካን የበለጠ ተፎካካሪ፣ በንግዷ ስብጥርም የሰፋች፣ በእድገቷም የጠነከረች እንደሚያደርጋት ተናግረዋል አሜሪካዊው የንግድ ተጠሪ። ባለፉት 20 ዓመታት አፍሪካ የንግድ መዋዕለ ንዋይ መሰናክሎችን መቀነስ፣ ተፎካካሪነቷን እንድታሳድግና መዋዕለ ንዋይን መሳብ እንድትችል፣ የንግድ አማራጮቿን እንድታሰፋና ሀገሮች በእሴት ሰንሰለቱ ላይ ከፍ ያለ ቦታ እንዲኖራቸው ለማድረግ አጎዋ ይዞት የተነሳው ዓላማና የአዲሱ የአህጉሪቱ የነፃ የንግድ ቀጣና ሐሳቦች ተመሳሳይ መሆናቸውንም አምባሳደር ክሪስ ማሆን ያስረድተዋል። የአፍሪካ የንግድ አቅም እንዲገነባ የአህጉራዊ መተሳሰርና ቅንጅት ግቦችን በመደገፍ ዩናይትድ ስቴትስ እየተጫወተች ያለችው ድርሻ የረዥም ጊዜ ታሪክ ያለውና ቁልፍም ሆኖ መቆየቱን አምባሳደር ማሆን ያስታውሰዋል። ጉባኤው ተጠናቋል። አፍሪካ ከዚያም ምን ይዛ ወጣች? ኢትዮጵያስ? በመጪ ዝግጅቶች ተሳታፊዎችንም አዘጋጆችንም እየጋበዝን እናሰማችኋለን። ለዛሬ የንግድና ምጣኔ ሀብት ዝግጅታችን በዚህ አበቃ። ሰሎሞን አባተ ጤና ይስጥልኝ።
ሰለሞን አባተንና መስፍንን ለዛሬው ንግድና ምጣኔ ሀብት እናመሰግናለን። አድማጮች፣ ስርጭታችን ሊጠናቀቅ የቀሩን ጥቂት ደቂቃዎች ብቻ ናቸው። አሁን የማጠቃለያ ዜናውን ከአዳነች ፍስሐዬ።
የፌዴራል ከፍተኛ ፍርድ ቤት ቀድሞ የኢንፎርሜሽን መረብ ደህንነት ኤጀንሲ ምክትል ኃላፊ የነበሩት ኮሎኔል ቢንያም ተወልደ በዋስ እንዲፈቱ ፈቀደ። ውሳኔው ተግባራዊ የሚሆነው ከአስር ቀናት በኋላ እንደሚሆን ታውቋል። የፓኪስታን ጠቅላይ ሚኒስትር ኢምራን ኻን የተባበሩት መንግስታት ድርጅት የጸጥታ ምክር ቤትን ላካተቱ የሚመለከታቸው ክፍሎች ሁሉ ስሞታ እንደሚያቀርቡ ዛሬ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት ህንድና ፓኪስታን ይገባኛል የሚሉት የካሽሚር ክልል የነበረውን ልዩ ቦታ ህንድ በሻረች ማግስት ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በግፍ ተኩስ ለተፈጸሙ ግድያዎች በሰጡት ምላሽ በአስቸኳይ ቁርጠኛነት እርምጃ ይወሰዳል ሲሉ ቃል ገብተዋል። የነጮች የበላይነት የሚለውን እምነት በጥብቅ አውግዘዋል። መሳሪያ በሚገዙት ሰዎች ላይ ጥብቅ የጀርባ ታሪክ ምርመራ እንዲደረግም አሳስበዋል። አሜሪካዊቷ የሥነ ጽሑፍ ሎሬት ቶኒ ሞሪሰን በ88 ዓመት ዕድሜያቸው አረፉ። የአሜሪካ ዘመናዊ ስነ ጽሑፍ አፍላቂነት የነበሩት ታላቅ ደራሲ ቢላቭድ ወይም ተወዳጅ፣ ሶንግ ኦፍ ሶሎሞን ማለት መዝሙረ ሶሎሞን የሚሉትና ሌሎች በርካታ ስነ ጽሑፎቻቸው የአሜሪካን ስነ ጽሑፍ ቀይረዋል በማለት ሲሞገሱ ኖረዋል።
ዜናውን ዝግጅታችንን ልናገባድድ ነው አድማጮች። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች እንዲሁም በአህዱ ራዲዮ ኤፍኤም 94.3 እና በናይል ሳት የሚሰራጨውን በየቀኑ ከምሽቱ ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዳነች ፍስሐዬንን ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
አስቴር አወቀ ጋንተዋችሁ የትግርኛ ስርጭት ይከተላል። ነገ ምሽት እንገናኝ። ሰላም።
በእኛ በኩል ሰላም ጤና
Just a damn thing.